የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ዛሬ ማክሰኞ ህዳር 23 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ስቱዲዮ ዋሽንግተን ዲሲ ጀምረናል።
የኢሃዲጋ ባልና አጋር ድርጅቶች ብልጽግናን ለመቀላቀል በወሰኑበት ስብሰባ ላይ ምርጫ ቦርድ ተገኝቷል።
በአጠቃላይ ከአራቱ ላይ ተገኝቷል። ኦሮሞ ዴሞክራቲክ ፓርቲ ላይ ተገኝቷል። የአማራ ዴሞክራቲክ ፓርቲ ላይ ተገኝቷል። የህዝብ ፓርቲ ላይ ተገኝቷል። በህዝብ ላይ ወደታ የሶማሌ ፓርቲ ተገኝቷል።
ሌሎቹስ ላይ የምርጫ ቦርድ ኮሙኒኬሽን አማካሪ ወይዘሪት ሶሊያና ሽመልስን ጠይቀናል። ምላሽ ሰጥተዋል። ቆየት ብለን ዘናቸውን እንመለሳለን።
ሁንም ዋሽንግተን ላይ የተገኘንበት ዋነኛ ምክንያት ዲያስፖራው በፋይናንስ ሴክተሩ ላይ ያለውን መተማመንና ከፋይናንስ ሴክተሩ ማግኘት ያለበትን ጥቅም ለሀገርም ጠቅሞ ራሱን መጠቀም የሚችልበትን የግንዛቤ ማስጨበጫ ፕሮግራም ለማድረግ ነው።
ከመደበኛ የባንክ ስርዓት ወጣ ያለ አስተራር ያላችሁ የፋይናንስ ተቋማት ኢትዮጵያ ውስጥ ለመንቀሳቀስ እየሞከሩ ነው። ያንዱ የፋይናንስ ተቋም መስራች ሆኑትን አቶ ሙከሚል በድሩን ሰማናቸው። አብሮን ያመሻል።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። አብረናችሁ የምናመሸው ጽዮን ግርማና አብታሙ ስዩም ነን።
በቅድሚያ አጫጭር ዜናዎችን እናሰማችኋለን። አብራችሁን የሱዳን ሽግግር መንግስት የተወሰኑ የሴቶች አለባበሶችና የአልኮል መጠጥ መጠጣትን የሚከለክለውን የቁጥጥር ህግ ሰርዞታል። የቀድሞውን ገዢ ፓርቲን በማፍረስ የሀገሪቱ አፍቃሪ ዲሞክራሲ ተቃውሞ ሰልፈኞች ያቀረቧቸውን ሁለት ዋና ዋና ጥያቄዎች አከናውነዋል። የሱዳኑ የፍትህ ሚኒስተር ነስረዲን አብዱልባሪ በሰጡት ቃል ባለፈው አርብ የህዝባዊ ስነ ስርዓት ህጉን ለመሰረዝ ብሔራዊ ኮንግረስ ፓርቲ እንዲፈርስ የተሰጠው ድምጽ ለሱዳን አብዮት ትልቅ ድል ነው ብለዋል። በህዝባዊ ስነ ስርዓት ደንቡ በርካታ ቤተሰቦች ተደብድበዋል፣ ተዋክበዋል፣ የታሰሩም አሉ ብለዋል።
በደቡባዊና ምስራቃዊ አፍሪካ በብዙ ሚሊዮኖች የተቆጠረ ህዝብ አጣዳፊ የምግብ ዋስትና ችግር የተደቀነበት መሆኑን፣ የዚህም ተግዳሮት ከፊል ምክንያቱ የአየር ንብረት ለውጥ መሆኑን ህጻናት አድን የተባለው ግብረሰናይ ድርጅት አስገነዘበ። ለችግሩ ከተጋለጡት ግማሹን አሃዝ የሚይዙት ልጆች መሆናቸውንም አክሎ ገልጿል። ድርጅቱ አካባቢዎቹ በቅርብ ዓመታት በከባድ አውሎ ንፋስና ጎርፎች እንዲሁም በድርቅ በተደጋጋሚ የተመቱ ሲሆን በእነዚህ አካባቢዎች የአየር ግለቱ ከሌሎች የዓለም አካባቢዎች በፈጠነ መልኩ እየጨመረ መሆኑን ሳይንቲስቶች ይናገራሉ። ይህ የአውሮፓውያን 2019 ዓ.ም በሁለቱ የአፍሪካ አካባቢዎች የአየር ንብረት ቀውስ በከባድ ውድመት ያደረሰበት ተብሎ የሚታወስ እንደሚሆን የተናገሩት የህፃናት አድን ድርጅቱ የዓለም አቀፍ የሰብአዊ ጉዳዮች ዳይሬክተር ጋብሪኤላ ዋጅማን በአህጉሪቱ ቢያንስ 33 ሚሊዮን ህዝብ ለአጣዳፊ የምግብ ችግር ተጋልጧል ብለዋል።
በየዓመቱ ህዳር 23 ቀን የሚከበረው የዓለም አቀፍ የአካል ጉዳተኞች ቀን በኢትዮጵያም ተከብሮ ውሏል። የዘንድሮ የአካል ጉዳተኞች ቀን ትኩረትም የ2030 ዓለም አቀፍ የአካል ጉዳተኞች መሪነት የተባበሩት መንግስታት የ2030 የልማት ግቦች እናሳካለን የሚል ነበረ። ይህንን ለማድረግ ዓለማችን ብዙ ስራ ይጠብቃታል። ሀገራችን ኢትዮጵያም አካል ጉዳተኞችን ወደ መሪነት በማምጣት የአካል ጉዳተኞች ጥያቄዎች የሚመለሱበት መንገድ ማመቻቸት ይጠበቅባታል ያሉት ደግሞ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ፕሬዚዳንት አቶ ተሰማ ሰብስቤ ናቸው።
ማህበራችን ዛሬ ቀኑን አስቦ ውሏል። ብዙ ነገሮች በኢትዮጵያ ተሰሩ። አካል ጉዳተኞችን ግንዛቤ ውስጥ ያስገቡ አይደሉም። ሰዎች፣ መንገዶች፣ ሌሎች አውታሮች፣ ኢቭን መረጃ በዚህ ሰዓት በተለይ ኢትዮጵያ ውስጥ አዲስ ነገሮች በየገለጡ እየፈጸሙ ባሉበት ላይ ሌሎች መስማት የተሳናቸውና ሌሎች ጉዳት ያለባቸው መረጃ የሚያገኙበት ምንም አይነት መንገድ የለም ብዙ ጊዜ እና ከራሱ መንግስት አጥብቆ ይስራለን።
በሌላ ዜና በኢትዮጵያ የመከላከያ ሚኒስትር አቶ ለማ መገርሳ የተመረከ ከፍተኛ የመንግስት ልዑካን ቡድን ዛሬ ከአሜሪካ ወታደራዊ አመራሮች ጋር ውይይት ማድረጉን አምባሳደር ፍጹም አረጋ በትዊተር ገጻቸው ላይ አስፍረዋል። የኢትዮጵያ ፌደራላዊ መንግስት የጦር ኃይሎች ኢታማዦር ሹም ጀነራል አደም መሐመድ የተገኙበትን የልዑካን ቡድን ከትላንት ጀምሮ በአሜሪካ ጉብኝት ማድረግ ላይ እንደሚገኝ ይታወቃል። ዛሬ በሁለቱ ወገኖች መካከል የተደረገው ውይይት የጋራ የመከላከያ ትብብር ላይ የተኮረ መሆኑን በአሜሪካ የሚገኙት አምባሳደር ፍጹም አረጋ በትዊተር ገጻቸው ላይ አስፍረዋል።
አድማጮቻችን፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገር።
ለዛሬ በቀዳሚነት ወደ እናንተ ይዘን የመጣነው የጋቢና ማጣሪያ ፕሮግራምን ነው።
ብልጽግና ፓርቲን ለመቀላቀል ውሳኔ ያሳለፉ የኢህአዲግ አባልና አጋር ድርጅቶች ያደረጉትን ስብሰባ አዲሱ የምርጫ አዋጅ በሚጠይቀው መሰረት የተከናወኑ እንደሆነ ምርጫ ቦርድን ጠይቀናል። ጽዮን ግርማ ዝርዝር አላት።
የኢትዮጵያ ብሔራዊ ምርጫ ቦርድ አዲስ በወጣው አዋጅ መሰረት ማንኛውም በዚህ አዋጅ የተመዘገበ የፖለቲካ ፓርቲ የአባሎቹን ብዛት፣ የጾታ ስብጥር፣ የእድሜ ሁኔታና የመኖሪያ ቦታ የሚያሳይ ዓመታዊ ሪፖርት የማቅረብ ቦርዱ ሲጠይቅ በሕጉ መሰረት የሚፈለገው ዝቅተኛ የአባላት ቁጥርና ሌሎች ተያያዥነት ያላቸውን መስፈርቶች ተሟልተው መገኘታቸውን የሚያረጋግጥ ሰነድ ማቅረብ፣ ግንባር ለመፍጠር ወይም ለመዋሃድ ወይም ለመቀናጀት የሚደረጉ ስብሰባዎች ሲኖሩ ቦርዱ በስብሰባው ላይ እንዲገኝ ቢያንስ ከ30 ቀናት በፊት የማሳወቅ፣ በዚህ አዋጅ መሰረትም በየአመቱ ወይም ቦርዱ በሚወስነው ጊዜ ፓርቲው እንደየአግባብነቱ በኦዲተር ወይም በሂሳብ ባለሙያ የተረጋገጠና የሀብትና የዕዳ መግለጫ ወይም ደግሞ በፓርቲው መሪ ፊርማ ለቦርዱ የጽሑፍ ሪፖርት ማቅረብ ግዴታ አለበት ይላል። ሰሞኑን ለመዋሃድ የኢህአዴግ አባል ድርጅቶችና አጋር ድርጅቶች በአንድ ላይ ሆነው 8ቱ ከህወሓት በስተቀር በወሰኑበት ስብሰባ ላይ ቦርዱ በዚህ መሰረት ተገኝቶ ታዝቧል ወይ ስንል የምርጫ ቦርድ ኮሙኒኬሽን አማካሪ ወይዘሪት ሶሊያና ሽመልስን ጠይቀናል።
ያው ቀኑ የተቀመጠው 30 ቀንና ቦርዱ ግን እንዳያረዛ ምክንያት እንዳያረዛ ነው ለመገኘት በየስብሰባዎቹ ማለት ነው። ስለዚህ ቦርዱን ከዘረንብ አካውንታብል ለማድረግ ከጥያቄ መልስ ኖረ ምክንያት ሳያረዛ እንዲ ለማድረግ ነው ያ የተቀመጠው። ዞሮ ዞሮ ግን ያው መገኘት አለበት በየጠቅላላ ቦርዱ።
ስለዚህ በዚህ መሰረት አሁን የብልጽግና ፓርቲ ለመመስረት በተደረጉ ጉባኤዎች ላይ ቦርዱ ተገኝቷል?
ተገኝቷል። ልክ ነው።
የትኞቹ ላይ ተገኝቷል?
በአጠቃላይ ከአራቱ ላይ ተገኝቷል። ኦሮሞ ዴሞክራቲክ ፓርቲ ላይ ተገኝቷል። የአማራ ዴሞክራቲክ ፓርቲ ላይ ተገኝቷል። የህዝቦች ፓርቲ ላይ ተገኝቷል። በህዱ ላይ ከኢትዮጵያ የሶማሌ ፓርቲ
ያልተገኘባቸው አሉ።
ያልተገኘባቸው ማለት የቀሩት አራት ምክንያት።
ስለዚህ እነሱ ያልተገኘባቸውን እንዴት ነው የሚያደርገው ቦርዱ?
ምንም አያደርግም። ስለዚህ እነሱ ውጤታቸውን የጠቅላላ ጉባኤያቸውን ውጤት ጽፈው ሲመጡ እና ለቦርዱ ሲያስገቡ እንግዲህ ጠቅላላ ጉባኤ ላይ የመገኘት ጥቅሙ ኮንቴስት ከተደረገ ለምሳሌ ጉባኤው በትክክል አልተካሄደ ሞ እንደዚህ አይነት ችግሮች ያሉበት ምናምን ከተባለ በቦርዱ ሰዛ ተገኝቶ ችግሮችን ክላሪፋይ ለማድረግ ነው በኋላ ውሳኔ ለመወሰን። ስለዚህ የቀሩት ያልተገኘባቸው ቦታ የተገኙ ጠቅላላ ጉባኤዎችን ኮንቴስት ከተደረጉ ያያል ማለት ነው። እሱ ሳይገኝበት የመደረጋቸው የተነሳ ኮሌክት ችግር አለባቸው ከተባለ ሚቶ ተቀረበባቸው ያው አይቶሚስ ነው ውሳኔ ይኖራል ማለት ነው። እንደዚህ አይነት ችግር ካልቀረበባቸው ግን ምንም ችግር አይኖረውም ማለት ነው።
አሁን ቦርዱ በዚህ ብልጽግና ፓርቲን በተመለከተ የደረሰው እንዲዋሃድ እንዲመዘገብ ወይም ደግሞ የሄደበትን ሂደት ለቦርዱ የማሳወቅ ግዴታ አለበት? ካለበትስ ያሳወቀው ነገር አለ? በአሁን ሰዓት ቦርዱ ይሄን ጉዳይ የሚያውቀው በምን ደረጃ ነው?
ሂደቱ ምንድነው? እያንዳንዳቸው ፓርቲዎች የራሳቸው ስላሉ ያንን ተነስተው ለቦርዱ ያሳውቃሉ። በጋራ የወሰኑትን ውሳኔ ያሳውቃሉ ማለት ነው። ወይም ለመረጥ ወስነናል ብለው ስለዚህ የሚጠበቀው እንግዲህ አሁን እያንዳንዳቸው በተናጠል ለቦርዱ ማሳወቅ አለባቸው። ከዛ ደግሞ በጋራ ደግሞ አንድ ላይ የወሰኑት ውሳኔ ደግሞ አንድ ላይ አድርገው ለቦርዱ ማሳወቅ አለባቸው። ሂደት ነው። ያ ማለት እንግዲህ አንድ ላይ ተሰብስበው የወሰኑትን ለምዝገባ በሚጠረ ቀጥ ላይ ያቀርባሉ ማለት ነው። እስካሁን ድረስ ለምዝገባ ብለው አላቀረቡም። ስግና እንደ ፓርቲ ለምዝገባ ብለው ያቀረበ ስግና ፓርቲ የሚባል ጥያቄ የለም።
ፓርቲዎቹ በተናጠል ያቀረቡት ነገር አለ?
በተናጠል ኦሮሞ ዴሞክራሲያዊ ፓርቲ አቅርቧል። ስለዚህ የሆነ ምንድነው ቦርዱ ይመረምራል። ይመረምርና ያንደንደስ ተጥቷል ላይ አይቶ ውሳኔ ይሰጣል። ለምሳሌ ራሳችን ለመከተል ተስለናልና ለመወደድ ለመከተል ማረጃ ለማጣጣው ፕሮሲጀሮች አሉ። ተሟልቷል ላይ ስለሆነ ግራጁዌሽን ያለ ኢንካስት ለፈይታ ለማጣጣው ለነገሮች አይቶ ከዛ በኋላ ያው ትክክለኛ በዝተነሱ ምክንያት ለዛች ባለፈማችሁ ምንም ሳለ ይሰጣል ማለት ነው። ካውንት ደስ እንደተናገር ሳፊ ደረጃ የኦሮሞ ዲሞክራሲ ፓርቲ ነው ያስፈታል የለውሃት ሰለ ከደጅ ለሪስ ፖፕሌሽን አስፈጥም እንደዚህ ሄደስ ደግሞ ትልቁ ደስተኛ ለጥቅና
የኢትዮጵያ ምርጫ ቦርድ ቃል አቀባይ የሆኑትን ወይዘሮ ሶሊያና ሽመልስ እናመሰግናለን። በማዳመጥ ላይ የምትገኙት
ሀብታም አጋባሃት እንዴ? ወይዘሪት እኮ ነው።
ወይዘሪት እኮ ወይዘሪት ነው ያልኩኝ አይደል? ይቅርታ ወይዘሮ ካልኩኝ ወይዘሪት ሶሊያና ሽመልስን በጣም እናመሰግናለን። ወደ ቀጣዩ ዘገባችን ልለፍ።
ከመደበኛው የባንክ ስርዓት ወጣ ያለ የተለየ አሰራር ያላቸው የፋይናንስ ተቋማት ኢትዮጵያ ውስጥ ለመንቀሳቀስ እየሞከሩ ነው። ከነዚህ መካከል ወለድ አልባ ቁጠባና ብድርን የሚያበረታቱ እስላማዊ የፋይናንስ ተቋማት ይገኛሉ። ለመሆኑ የነዚህ ተቋማት እንቅስቃሴ ለኢትዮጵያ ምጣኔ ሀብት ምን እርባና አለው? ሀብታሙ ስዩም በቅርቡ ሂጅራ የተሰኘ ባንክ ለመቋቋም በተጠራ ኮንፈረንስ ላይ ተገኝቶ በመሰል ጉዳዮች ላይ ተጫውቷል። እንደሚከተለው ይሰማል።
የዛሬ 114 ዓመት ገደማ ኢትዮጵያ የመጀመሪያውን ባንክ መክፈቷ የሀገሪቱን የዘመናዊ ባንክ ምዕራፍ ገላጭ ተደርጎ በብዙሃን ዘንድ ይታመናል። ሆኖም የኢትዮጵያ ባንክ ስርዓት የድሜውን ያክል ስለመዘመኑ አማራጮችን ስለማቅረቡ የሚጠራጠሩ ጥቂቶች አይደሉም። በእድሜያቸው የመንግስታትን መለወጥ ለማየት የቻሉት የሃይማኖት አባት ሼክ ካሊድ ዑመር የመንግስታት ጣልቃ ገብነትና ከልካይ ህጎች የተውትን ጎታሽ ተጽኖ ያስታውሳሉ።
በደርግ ጊዜ ኢኮኖሚያችን በዳዴ እንኳን ባትለው እንደ እባብ በምድር ላይ የሚንፏቀቅ ኢኮኖሚ ሲስተም ነበረ። የሶሻሊስት ሲስተም የግል ባለሀብቶችን የሚያበረታታ ባለመሆኑ ኢኮኖሚ ወደፊት የሚሄድ አልነበረም እና እግር አልባ ነበረች ኢትዮጵያ በዛን ጊዜ። ከዛ በኋላ እንግዲህ የመጣው ህወሓት መሪ የሆነው ኢህአዴግ ቅይጥ ኢኮኖሚ አይነት ነገር አብዮታዊ ዲሞክራሲ ብሎ መጥቶ ያለው ኢኮኖሚ ደግሞ ባንኮች በትራዲሽናል በኮንቬንሽናል ባንኮች በሌሎች ዓለም ላይ በሚጠቀሙት የባንኪንግ ሲስተም ትሄድ ነበርና ሙስሊሞች ደግሞ በእምነታቸው በወለድ ጋር እንትን ትራንዛክሽን ማድረግ ወይም ደግሞ ገንዘብ ልውውጥ ማድረግ ከፍተኛ የሚባሉ ወንጀሎች ውስጥ የተካተተ በመሆኑ ሙስሊሞች በዛ ጉዳይ ላይ ሙሉ ለሙሉ ማለት ይቻላል አልተሳተፉም፣ ከገበሬ ጀምሮ እስከ ነጋዴው ድረስ።
ይህንን አማራጭ የመሻት ጥያቄ ጠቅላይ ሚኒስትር መለስ ዜናዊ ሀገሪቱን በሚያስተዳድሩበት ዘመን ቀርቦ እንደነበር የሚያነሱት ሼክ ካሊድ ዑመር መጀመሪያ ላይ መግባባት የነበረበት ጉዳይ የኋላ የኋላ ሳይሰምር መቅረቱን ያስታውሳሉ። ከዓመታት በኋላ ግን ዳግም ተስፋ ሰጪ ነገር እንደመጣም ያውሳሉ።
ከ12 ዓመት በኋላ እንደገና እንግዲህ የዘምዘም ባንክ በዛን ጊዜ ይሁንታ አግኝቶ እንትን ያለው አሁን ወደ ገበያ መጥቷል። አሁን ይሄ አማራጭ መምጣቱ ከፊሉን ወይም ግማሹን የኢትዮጵያን አካል ሙስሊሙን ማህበረሰብ በዚህ ኢኮኖሚ ውስጥ አካተተ በመሆኑ ኢትዮጵያ በሁለት እግሯ ቆማ የምትሄድበት ሲስተም ደርሷል ማለት ነው።
ተስፋ ሰጪውን ምዕራፍ ለመጠቀም እንቅስቃሴውን ከጀመሩት መካከል አንዱ ሂጅራ ባንክ ነው። በዚህ ሰሞን ስለ አላማውና አሰራሩ በዋሽንግተን ዲሲ ለሚኖሩ ኢትዮጵያን ለማስረዳት በጠራው ኮንፈረንስ ላይ ያገኘኋቸው ከባንኩ መስራቾች መካከል አንድ የሆኑት ኡስታዝ አቡበከር አህመድ መሰል የፋይናንስ ተቋማት ለኢትዮጵያን ያላቸውን ፋይዳዎች ያስረዳሉ።
ከወለድ ነጻ የባንክ ስርዓት የሚያደርጋቸው የራሱ የሆነ የተለዩ የኢንቨስትመንት አማራጮች አሉት። ይሄ ሙዳረባ፣ ሙራባሃ፣ ሙሻረካ የሚባሉ እኩል የኢንቨስትመንት አካል ሆኖ ነው ባንኩ የሚመጣው። ኢንቨስት ያደርጋል፣ ትርፍና ኪሳራን ይጋራል፣ የስራ ፈጠራን ያበረታታል። አዳዲስ ስራ ያላቸው ሀሳብ ያላቸውን ሰዎች ስራቸውን በመመልከትና በማየት እነሱ የሚያስፈልጋቸውን ነገር ኢንቨስት በማድረግ ከወለዱ ነጻ በሆነ መልኩ እኩል ሊጋሩት የሚችሉት ትርፍና ኪሳራም ካለ ይጋራ ይሆነ ኃላፊነት ሊወስድ የሚችልበት መሰረት ያዘ ነገር ነው እንግዲህ የሚሰራውና አገሪቱ ላይ እንግዲህ ከፍተኛ ትርፍ አላቸው ተብሎ ከመታሰቡ ነው የዘንድሮውን የትርፍ ሂደት ምንመለከተው ባንኮች ያተረፉት እነዚህ ኮንፌሽናል ባንኮች 32 ቢሊዮን ብር ትርፍ አትርፈዋል ባያለፉት የተወሰኑ ሁለት አመታቶች ቀደም ብለብታይ ከ21 ቢሊዮን ብር በላይ ትርፍ ተገኝቷል እነዚህን የሚጠቀሙት የተወሰኑ የማህበረሰብ አካል ብቻ ናቸው ሌላው ዜጋ እንደ ዜጋ ያልተሳተፈበት እድገቱን ብልጽግናውን ያላገኘበት ተጨባጭ ነው ባለቤት ሊሆንበት ይችላል እድል መፍጠር ነው ይሄ ያ ወለድን የሚፈራና የማይቀርብ ገንዘቡን እንዲው ከባንክ ውጭ ያደረገ ማህበረሰብ አካል ወደ ኢኮኖሚው ወደ ሀገሪቱ የሆነ ኢኮኖሚ መስመር ውስጥ ያንን ገንዘብ እንዲያወጣ ከዚያ ደግሞ ከትርፉ ተጋሪ መሆን የሚችልባቸውን እንዳገር ከዚህ ትልቅ የሆነ የኢኮኖሚ ዘርፍ ላይ የሚገኘውን ጥቅም እንደ ዜጋ ሊጋራ የሚችልበትን እድል መፍጠር ነው
ከሀገር ውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ ተቋማት አገልግሎቶች ውስጥ የተፈለገውን ያክል አለመንቀሳቀሳቸው በተለያዩ ጊዜያት ተነስተዋል ለዚህም የተለያዩ ምክንያቶችን የሚያነሱት የሂጅራ ባንክ የፕሮጀክት ማኔጀርና የአደረጃጀት ምክትል ሰብሳቢ አቶ ሙከሚል በድሩ ተቋማቸው በውጭ የሚኖሩ ኢትዮጵያን በሀገር ውስጥ የፋይናንስ እንቅስቃሴ ውስጥ እንዲሳተፉ ለማድረግ የወጠነውን አጋርተውናል
በህግ መቀየርና በመሳሰሉ መንገዶች ዲያስፖራው በተገቢው መንገድ የፋይናንስ ኢንዱስትሪ ውስጥ እንዳይሳተፍ የተደረገበት ሁኔታ ወይም የነበረውን ትንሽ ተሳትፎ ሙሉ በሙሉ የማቋረጥ ሂደት ነበር ያንን በመከልከል ሶ እንደ ሂጅራ ባንክ ያንን ጠንቅቀን እንረዳለን አሁንም ዋሽንግተን ላይ የተገኘንበት ዋነኛ ምክንያት ዲያስፖራው በፋይናንስ ሴክተሩ ላይ ያለውን መተማመንና ከፋይናንስ ሴክተሩ ማግኘት ያለበትን ጥቅም ለሀገርም ጠቅሞ ራሱን መጠቀም የሚችልበት የግንዛቤ ማስጨበጫ ፕሮግራም ለማድረግ ነው እዚህ ዋሽንግተን የተገኘነው ስለዚህ ይሄና መሰል የግንዛቤ ማስጨበጫ ፕሮግራሞች የሚቀጥሉ ይሆናል በተለያየ መንገድ ሶሻል ሚዲያን በመጠቀም በአካልም በመምጣት ከጊዜ ወደ ጊዜ መሻሻል እንዲኖር የራሳችንን አስተዋጽኦ እናረጋለን እንደ ባንክ አጠቃላይ ደግሞ ኢንዱስትሪ ውስጥ እንዳለ አንድ ተጫዋች ኢንዱስትሪ ውስጥ ያሉ ሙሉ ተጫዋቾችን በማንቀሳቀስ ዲያስፖራ ላይ የተሻለ ኮንፊደንስ ለመፍጠር እንሰራለን እንግዲህ እንደ ሂጅራ ባንክ በተለያየ መንገድ ከዲያስፖራ ኮሚኒቲው ጋር መስራት እንፈልጋለን ለ ሚቹዋል ቤኔፊት ወይም እኛንም ተጠቅመን ዲያስፖራ ኮሚኒቲውንም በመጥቀም አንደኛው እንግዲህ ዲያስፖራውን የባንክ ባለቤት ማድረግ ነው ያው ባለፈው በነበረ እንግዲህ ተከልክሎ ነበር ዲያስፖራው ቀጥታ የፋይናንስ ኢንዱስትሪ ውስጥ በተለይ ባንክ ውስጥ ኢንቨስት ማድረግ አሁን ያገዳ ተነስተዋል ስለዚህ ሂጅራ ባንክ ውስጥ ያለውን ተሳትፎ በባለቤትነትና ኢንቨስት በማድረግ እንዲሳተፍ እንፈልጋለን ሌላኛውና ዋናው ትልቁ ካለን የአካሄድና ያሰራር ሁኔታ በመነሳት ደግሞ ከባንኩ ጋር ተቀራርበው ኢንቨስትመንት ውስጥ የመሳተፍ ሂደት ውስጥ እንዲገቡ እንፈልጋለን።
ይህንን መድረክ በንግግር የከፈቱት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ መሰለ የፋይናንስ ተቋማት ማበብ ለኢትዮጵያ ምጣኔ ሀብት የሚኖረውን እርባና ባነሱበት ንግግራቸው የኢትዮጵያ መንግስት በውጭ የሚኖሩ ኢትዮጵያውያንን አሳታፊነት የሚጨምር የኢንቨስትመንት ህግ በማስተናገድ ላይ ስለመሆኑ ተናግረዋል።
ለምሳሌ እስካሁን ከፊል በተደረገው ለውጥ በቴሌኮም ላይ ተወዳዳሪ መሆን እንዲችሉ ሸድ መሆን እንዲችሉ የውጭ ባለሀብቶች ወደ ሽርክና የሚገቡበት ሁኔታ ተከፍቷል። ከፕራይቬታይዜሽን በተጨማሪ ማለት ነው። ቴሌኮም ሴክተሩ በዙሪያ ከመጣቸው ብዙ ድሮች አሉ ማለት ነው። ሌሎች የውጭ ባለሀብቶች ክፍት ያልነበሩ የስራ መስኮች
ከወለድ ነጻ በመባል የሚታወቀውን የባንክ አገልግሎት የኢትዮጵያ ንግድ ባንክን የመሰሉ መደበኛ ባንኮች እንደ አንድ ዘርፍ ከቅርብ ጊዜያት ወዲህ መጀመራቸው ይታወቃል። ሂጅራ ባንክን የመሰሉ አገልግሎታቸውን ሲያስረዱ አገልግሎቱ የእስልምና እምነት ተከታዮችን ብቻ የሚመለከት ነው ወይ ብሎ መጠየቅ አይቀሬ ነው። በዚህ ዝግጅት ላይ ያገኘዋቸው የሰላም ፋውንዴሽኑ ኡስታዝ ጀማል በሽር በዚህ ጉዳይ ላይ ይህንን ብለውኛል።
በበኩሌ በአሁኑ ሰዓት ባለው ኢንፎርሜሽን ለምሳሌ ዘምዘም ባንክ አለ፣ እንደዚሁም አሁን እየመጡ ያሉ ሂጅራ፣ ነጃሽ፣ ሌሎችም ባንኮች አሉ። መስራቾቹም እንደሚያውጁት ሁልጊዜም ምንም አይነት ገደብ የለም፣ ማንኛውም ሰው መሳተፍ ይችላል። አንድ ይሄ ነው። ሌላው በኢስላሚክ ባክግራውንዱ ራሱ ቀደም እንደተጠቀሰው ከመነሻው ሪባ ወይም ይሄ ወለድ የሚባለው ነገር በሚከለክልበት ወቅት እስልምናው ከሌ አላለም፣ ለዓለም የመጣ መልእክት ነው፣ ለሁላችንም የሚሰራ ነው።
የኢትዮጵያ ብሔራዊ ባንክ ለመስፈል ፋይናንስ ተቋማት ይንቀሳቀሱ ዘንድ ፍቃድ ከሚሰጥባቸው መስፈርቶች አንዱ ያላቸው የተሰበሰበ ካፒታል መጠን ነው። 500 ሚሊዮን ብር የተሰበሰበ ካፒታል ማስመዝገብ ይኖርባቸዋል። ሂጅራ ባንክ ከ1.1 ቢሊዮን ብር በላይ የተሰበሰበ ካፒታል ላይ መድረሱን አስተባባሪዎች ነግረውናል። በአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
የምትከታተሉት የጋቢና ቪኦኤ መሰናዷችንን ነው። ከአሜሪካ ድምጽ እየተላለፈ ነው የሚገኘው። አሁን ተከታዩ መሰናዶ የዘጋቢዎችን መስኮት ነው። ወደ ደቡብ ኢትዮጵያ እናመራለን።
ከእናታቸው ኤችአይቪ ቫይረስ የተላለፈባቸው ያኔው ሕፃናት አሁን በወጣትነት ዕድሜ ክልል የሚገኙ ወጣቶች ለቫይረሱ የተሰጠው አነስተኛ ትኩረትና መዘናጋት ጉዳት እያደረሰ መሆኑን እየገለጹ ነው። በትንሹ ለ15 ዓመታት ከቫይረሱ ጋር መኖራቸውን ተናግረው ጸረ ኤችአይቪ መድኃኒት መጠቀማቸው በሕይወት እንዲቆዩ እንዳገዛቸው ገልጸዋል። በዚህ ምክንያት ኑሯቸው ፈተናና ውጣ ውረድ የበዛበት እንደሆነም ለአሜሪካ ድምፅ ጋቢና ቪኦኤ ገልጸዋል። ዮናታን ዘብዴውስ ቀጣዩን ዘገባ ልኮልናል።
ከቪኦኤ ጋር ቆይታ ያደረጉት እነዚህ ወጣቶች ለደህንነታቸውና ምስጢራቸው እንዲጠበቅ ሲሉ ስማቸው እንዲገለጽና ማንነታቸው እንዲጠቀስም አልፈለጉም። ወጣቶቹ ከህብረተሰቡ ከሚደርስባቸው መግለልና አድሎም ለተለያዩ ማህበራዊና ኢኮኖሚያዊ ጉዳት መዳረጋቸውን ተናግሯል።
ላይፍ በጣም ከባድ ነው። በልጅነቴ ነው እናትና አባቴን ያጣኋቸው። እናቴንም አባቴንም አላቃቸውም። ባይ ያሳደገችኝ አክስቴ ናት። እና አክስቴም ደግሞ ብዙ አልቆየችም፣ ወዲያው ነው ያረፈችው። ከዛ በኋላ የሷ ልጆች ስር ወደኩ። ልጆች ጋርም ደግሞ አለመግባባት ነበር፣ የመሬት ውርስ በሚል ጉዳይ ማለት ነው። ግን ኑሮ ሳይሆን አሁን እዛ እንደ ሀያ እየፈራ ሁለት ልጆች አሉ። የወልጆችን ጨርቅ ሽንት እያጠብኩ ነው አሁንም ያለሁት።
ቤተሰቦቻቸው ቫይረሱ ምክንያት በመሞታቸው የቤተሰብ ፍቅር አለማግኘታቸውን፣ ትምህርታቸውን በኢኮኖሚ ችግር ምክንያት ማቋረጣቸውና የሚበሉትን ምግብ በሰዓት አለማግኘታቸው ከሚደርሱባቸው ጉዳቶች ውስጥ መሆናቸውን ተናግሯል።
ምግብ በሰዓቱ አይሰጠንም እዛ ቤት ውስጥ።
የህብረተሰቡ ኤችአይቪ ቫይረስን በተመለከተ አሁንም የግንዛቤና የአስተሳሰብ ውስንነት እንዳለ ተናግረው እነርሱም የማግለልና መድሮዎች ችግር ሰለባ መሆናቸውን ገልጿል።
እኔ እዚህ ጋር ወድጅ አይደለም ይሁን ነው አይደለ፣ እኔ ፈልጌ ያመጡት ነገር አይደለም ከቤተሰብ ነው። ቤተሰብ እንኳን የሚረዳህን ነገር አይደለም በአሁን ሰዓት ያለው ያውቃል። ኢቭን እኔ ቤት እናትና አባቴ ላይ ያለው ክፍተት ራሱ ይታወቀኛል። ማለትም አይረዳህም ጭራሽ ማለት
መንግስትም በተጨባጭ መሬት ላይ ያለውን እውነታ አውቆም እየሰራ አይደለም ነው የሚሉት። በኤችአይቪ ኤድስ ዙሪያ የሚሰጡት ትምህርቶችም ራሳቸው የስነ ልቦና ጉዳት የሚያደርስባቸው እንደሆነም ጠቁመዋል። በግልጽ የማይታይ የሚሉት ነገር ግን ምንም እንደማንችልና መስራት እንደሚሳነን የተቀረጸው ሐሳብም አደገኛና የስነ ልቦና ጉዳት የሚያደርስብን ፈተና ነው ሲሉ ለቪኦኤ ተናግሯል።
ሌላው ደግሞ የሚፈጠረው ኢሜጅ በጣም የተሳሳተ ነው። የምንማረው ትምህርቶቻችን ላይ ኔጌቲቭ ኢምፓክቶቹን ብቻ ነው። እርግጥ ነው እነሱ ያሰቡት በፖዚቲቭ ጎኑ ነው፣ ሰዎች እንዳይጠቁ ነው፣ ምናልባትም ለማስፈራራት ብለው። ግን ደግሞ ፖዚቲቭ የሆኑ ልጆች ላይ በጣም ከባድ ጉዳት አለው። ያን ሐሳብ ልመለስልህ ነው። መጽሐፎቻችን ላይ በምናይበት ጊዜ ሶሻል ኢምፓክት፣ ኢኮኖሚክ ኢምፓክት ብሎ የሚዘረዝራቸው ነገሮች ኦኬ እንዲህ እንዲህ የሚል ነገር ውስጥ ይከቱታል ልጁ።
የደረሰብን በሌሎች የኢትዮጵያ ህጻናት ላይ አይደርስ የሚሉ እነዚህ ወጣቶች ኤችአይቪ ኤድስ ቫይረስ ከእናት ወደ ልጅ እንዳይተላለፍ ሰፊ ርብርብ እንዲደረግ ጥሪ አቅርበዋል። ከኋላ ከተለያዩ አጋር ድርጅቶች ባገኙት ድጋፍና ክትትል ትምህርታቸውን በመከታተል ላይ መሆናቸውን ገልጠው ማሳካት የሚፈልጉት ራዕይ እንዳላቸውና ለአገሪቱ የበኩላቸውን አስተዋጽኦ ማበርከት እንደሚፈልጉም ተናግሯል። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ በክልሉና በአገር አቀፍ ደረጃ የኤችአይቪ ቫይረስ ጫና 90% መቀነስ የተቻለ ሲሆን ስርጭቱም በደቡብ ክልል 0.4% መሆኑን ተናግሯል። 650,000 ኢትዮጵያውያን ኤችአይቪ ቫይረስ በደማቸው የሚኖሩ ሲሆን 70,000 የሚሆኑ ዜጎች ደግሞ በደቡብ ክልል ይገኛሉ ያሉትም ከዚህም ውስጥ ተመርምረው ራሳቸውን ያወቁ 41,000 ብቻ መሆናቸውም ተናግሯል። ከቅርብ ዓመታት ወዲህ እየታየ ባለው መቀዛቀዝና መዘናጋት የተነሳ የስርጭት መጠኑም ከተጠቀሰው አሃዝ ዝቅ ማድረግ አልተቻለም ነው ያሉትም። በአሁኑ ወቅት የኤችአይቪ ኤድስ ጉዳይ አካቶ ያለመስራትና ከዚህ ጋር የተያያዙ ስራዎች መዳከም የተስተዋለ እንደሚገኝ ያስረዱት አቶ አቅናው ለዚህም የሁሉም ባለድርሻ አካላት ርብርብ እንደሚያስፈልግ ነው የተናገሩት።
ችግሩን ተረድተን ለችግሩ ምላሽ የመስጠት አቅም መፍጠር ከቻለን ከቆምንበት መውጣት እንችላለን። ስለዚህ ይህንን ታሳቢ ያደረገ እንቅስቃሴ ማድረግ ከዚህ በኋላ ስለሚጠበቅ ነው።
ዓለም አቀፍ የኤችአይቪ ኤድስ ቀን ማህበረሰብ የለውጥ አቅም ነው በሚል በደቡብ ክልል ሐዋሳ ከተማ ትናንትናና ዛሬ በተለያዩ ዝግጅቶች ተከብሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። አሁን ተከታዩ መሰናዶ እናንተን የምንጠይቅበት ሰዓት ነው። ስለ ፖለቲካ ትግል ሆነ የሀገር አመሰራረት በነጻነት ስለመኖር እንዲሁም የምርጫ ሲነሳ ዴሞክራሲ የሚለውን ጽንሰ ሐሳብ ተደጋግሞ ይነሳል። ሜሪያም ዌብስተር ዲክሽነሪ ዴሞክራሲን በህዝብ የተመሰረተ መንግስት በተለይ ደግሞ የብዙሃን አመራር ሲል ተረጉመዋል። እስቲ እናንተን ጠይቃችሁ ዴሞክራሲ ሲባል ምን ትረዳላችሁ? ኤደናቴን ጥያቄ አነሳችሁ።
ምናት ደጁ ባላለው ዴሞክራሲ ሲባል የምረዳው ራስን የማስተዳደር ማለት ይመስለኛል። ማለት በብዙ መንገድ እንደደመም ተረጉመው እንችላለን፣ ግን ራስን ማስተዳደር መቻል፣ መብት መኖር መቻል፣ የተሰጠንን ነገር መጠቀም መቻል ማለት ኢቭን እንኳን የተሰጠችንን ነገር መኖር መቻል፣ ያንን እንኳን አለመከልከል። ከዛ በተጨማሪ ደግሞ ሰዎች ስለሆንን ብቻ የምንፈልጋቸውን ነገሮች መኖር መቻል፣ የምናስበውን መኖር መቻል፣ የምናስበውን ማድረግ። ነጻነት ግዴታ ከሌለው በታሪክ ሰዎችን ሊያጠፋ ይችላል፣ ግን ቤታችንን እስካወቅንና የምጠበቅብንን እስከተገበርን ድረስ እንደኔ መኖር መብት ያላቸውን ሰዎች መብት እስካልነካ ድረስ ነው። እኔ ልክ መኖር እንደምፈልገው ወይም አስቦ መኖር እንደምፈልገው እንደዛው መኖር የሚፈልጉና መኖር ያለባቸውን ሰዎች ህይወታቸውንና ማንነታቸውን ሀሳባቸውን ያለ ፍቃዳቸው ያለ ፍላጎታቸው እስካልነካው ድረስ ማለት ነው።
እኔ ዳዊት ፍቅሬ ይባላል። ዲማ ዩኒቨርሲቲ ከኛ መስተማሪ ነኝ። ዲሞክራሲ ማለት ለእኔ ኖርማሊ የዲስፕሊነሪ እንትን ሳይሆን በሀገር ውስጥ ዲሞክራሲ አለ የሚባለው ወይም ኖረ የሚባለው ኢትዮጵያን ብናነሳ የተለያየ አይነት ብሄርና የተለያየ አይነት ቋንቋዎች የሚኖሩበት ነው እና የሁሉንም በመቻቻል በመከባበር መኖር ሲቻል ዲሞክራሲ ሰፍኗል ማለት እንችላለን ብዬ አስባለሁ። ሰው የራሱን መብቶች ይኖሩታል እና ዲሞክራሲ የሚባለው ደግሞ ህገ መንግስት ወይም ደግሞ የሆነ አገር ሊሰጠን የሚገባ ነገር ነው። አሁን ለምሳሌ ኢትዮጵያ ውስጥ ዲሞክራሲ ይኖራል ብለን የምናስበው ያ ገዢ ፓርቲ ወይም የሚገዛው ለእኛ የሚሰጠን የተለያዩ ነገሮች ነው ይችላል። ለምሳሌ አሁን የመኖር መብት፣ የመናገር መብት፣ ራስን በራስ የማስተዳደር መብት እና የተለያዩ ራሳችንን በራሳችን እንድንመራ ሲፈቅድልን፣ የራሳችንን ቋንቋ እንድንናገር፣ የምንፈልገውን አይነት ትምህርት እንድንማር ናስ ደግሞ ከሰዎች ጋር ደግሞ እኛ በፈለግነው ወይ ኮሚኒኬት ማድረግ ስንችል የሚወጡ ደግሞ ህጎችን አክብረን በዛ ህግ መሰረት መኖር ስንችል ዲሞክራሲ ይኖራል ብዬ አስባለሁ።
ሰላም ተስፋ እባላለሁ። አምስተኛ አመት የአዲስ አበባ ዩኒቨርሲቲ የህግ ተማሪ ነኝ። እንደ ህግ ተማሪነት ደግሞ ዲሞክራሲ ያው ከልጅነት ጀምሮ በሲቪክ ክላስ ኮርሶች ይሰጡናል፣ ግን ከአኗኗራችን የተነሳ ብዙ አይነት ዴፊኒሽኖች ሊኖሩ ይችላሉ። ለእኔ ዲሞክራሲ ማለት መብቶች አሉ፣ ግን መብቶቻችንም ደግሞ በግዴታዎች የተገደቡ ናቸው። መብቶች ስላሉን የሌላውን መርገጥ እንችላለን ወይም የሌላውን ኢግኖር ማድረግ እንችላለን የሚል ዴፊኒሽን ይኖረዋል ብዬ አላስብም። ገደቡ እኔ የተሰጠን ያህል ሌሎች እንደተሰጣቸው ኮንሲደር ማድረግ እንዳለብን ነው። ያው ምሳሌ የመናገር መብት ስንል የሌላውን የማስቀየም ወይም መብትን የመርገጥ ማለት አይደለም። ያ መብት የኛ የመናገር መብት ማለት ሀሳባችንን የመግለጽ ነው። የኛ ሀሳብ ደግሞ የሌላውን ሀሳብ የሚሸፍን መሆን የለበትም። እንደዛ ነው የምንረዳው።
ስለሰጣችሁን አስተያየት ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረሞ፣ ዋሽንግተን ዲሲ። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
አድማጮቻችን፣ የዛሬው ጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና
ሀብታሙ ስዩም ነበር። ዝግጅታችንን በማቀናበር እስካሁን ድረስ ያገዘን ሞክቢል ያቤሩ፣
የስርጭት መሀንዲሱም አብሮን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት።
Radio Sagale Americati.